Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ዛሬ ኢትዮጵያን ለወረራ የመጣው የጣሊያን ጦር ድል የመታችበት የአድዋ ድል የ120ኛ ዓመት በዓል እየተከበረ ይገኛል።
ድሉ የማን ነው ቢባል የሚኒሊክ ጦር ከአዲስ አበባ ታድዋ አደባባይ አሁን ከቤተ መንግስት ወደ አቧሪ መሄጃ ካለችው ተነስቶ ጀምሮ ሲዘምት ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችን ሴትም ትልቅ ሚና ተጫውታለች፣ አስተዋጽኦ አድርጋለች።
በአዲስ አበባ ዩኒቨርሲቲ የታሪክ መምህር አበባው አያሌው ከተናገሩት የተወሰደ ነው። በዚህ በዩናይትድ ስቴትስ ደግሞ የሜሪላንድ ግዛት የያዝነው ወር የአድዋ ወር ብሎ እንዲሰየም አድርጓል።
ለ46 ቀናት በእግራቸው ከአዲስ አበባ ተነስተው አድዋ የገቡ ወጣቶችንም አነጋግረናል።
አጠቃላይ በዘንድሮ ጉዞ የተሳተፉ 12 ተጓዦች ናቸው። 2 ሴቶች አሉ። የ10 ወንድ ግምት ያላቸው።
በዩናይትድ ስቴትስ ደግሞ በትናንትናው ዕለት በተደረጉ የመጀመሪያ ዙር የፕሬዝዳንታዊ ምርጫ ውጤቶች አሸናፊዎቹን ይዘናል።
The stakes in this election have never been higher. And the rhetoric we're hearing on the other side.
በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው።
በዲሞክራቶቹ በበርካታ ግዛቶች ሂለሪ ክሊንተን ሲያሸንፉ፣ የሪፐብሊካኑ ደግሞ ዶናልድ ትራምፕ አሸንፈዋል።
I'm a unifier. I know people are going to find that a little bit hard to believe, but believe me, I am a unifier. Once we get all
እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ህዝባችንን አንድ ማድረግ የምችል ሰው ነኝ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በኦሮሚያ የተለያዩ አካባቢዎች የተጀመረው ተቃውሞ አሁንም በተለያየ መልኩ መቀጠሉን ምንጮች ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍላችን እየገለጹ ነው። በጉድሩ ወለጋ ዞን በጉድሩ ወለጋ ወረዳ ሰሞኑን በተነሳ ተቃውሞ ላይ 2 ሰዎች በጥይት መመታታቸውን፣ 2 ሰዎች በሳንጃ መወጋታቸውን የአካባቢው ነዋሪዎች ገልጸዋል። የአካባቢው የደህንነት ባለስልጣን አቶ ሀጫሉ በቶ በበኩላቸው በወረዳው የሚገኘው የእርባታ ቦታ መቃጠሉን እንጂ ሰዎች መቁሰላቸውን የተጣራ መረጃ እንደሌላቸው ተናግረዋል። አድማጮች፣ የዚህን ዜና ዝርዝር በምሽቱ ዝግጅታችን ይዘን እንመለሳለን። የምስራቅ አፍሪካ ማህበረሰብ መሪዎች ጉባኤ ዛሬ አሩሻ ታንዛኒያ ውስጥ ተጀመረ። ዋና ጽህፈት ቤቱ አሩሻ የሆነው የማህበረሰቡ አባል አገሮች ብሩንዲ፣ ሩዋንዳ፣ ታንዛኒያ፣ ኬንያና ኡጋንዳ በብሩንዲው ፕሬዚዳንት ዮሪ ሙሶቪኒ መሪነት የብሩንዲን የሰላም ድርድር ሲሸመግሉ መቆየታቸው ይታወሳል። ሆኖም ውይይቱ እስካሁን ውጤት እንዳላመጣ ተገልጿል። በዛሬው የአሩሻ ውይይት ዋና ጥያቄ ሆኖ የተነሳው የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ይካፈላሉ ወይ የሚለው ሲሆን ውጭ ጉዳይ ሚኒስትሩ አሊያን ለቪኦኤ እንደገለጹት ከሆነ አገራቸው የምትወከለው በተቀዳሚ ምክትል ፕሬዝዳንቱ ነው። የአውሮፓ ህብረት በፍልሰተኞች ምክንያት በተፈጠረ ቀውስ ውስጥ ለምትገኘው ግሪክና ለሌሎችም አባል ሀገሮች የ760 ሚሊዮን ዶላር የአስቸኳይ እርዳታ ለመስጠት ተስማሙ። የአውሮፓ ኮሚሽነር የሰብአዊ እርዳታና ቀውስ አስተዳደር ክሪስተር ስታይሊንደስ ዛሬ በተናገሩት ቃል ከተፈቀደው ገንዘብ ውስጥ 325 ሚሊዮን የሚሆነው አሁኑኑ፣ የተቀረው ደግሞ በቀጣዮቹ 2 ዓመታት ውስጥ እንደሚከፈል አስታውቀዋል። በመጨረሻም አሜሪካዊው የ52 ዓመት የጠፈር ተመራማሪ ከ55 ዓመቱ ሩሲያዊ የስራ አቻቸው ጋር ከ340 የውሃ ቆይታቸው ወደ መሬት ተመልሰዋል። ዛሬ ረቡዕ የተመለሱት ኮማንደር ስካት ኬሊ እና ሰርጌይ ቮልኮቭ በሩሲያ የጠፈር መንኮራኩር አማካኝነት በፓራሹት ታግዘው ካዛክስታን ውስጥ ማረፋቸው ታውቋል። ተመራማሪዎቹ ያለፈው ዓመት መጋቢት 27 ከዓለም አቀፍ የህዋ ጣቢያ በመነሳት 230 ኪሎ ሜትር በመጓዝ በውሃ የቆዩ ሲሆን በዚህ ቆይታቸው 5400 የውሃ መንሃርን 11,000 የፀሐይ መውጣትንና መጥለቅለቅን ለመመልከት ችለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ሪፐብሊካኑ ቢሊየነር ዶናልድ ትራምፕ እና ዴሞክራቷ ሂላሪ ክሊንተን ትናንት ከአስር በላይ በሚሆኑ የዩናይትድ ስቴትስ ቁልፍ ክፍለ ግዛቶች በተካሄዱ ወሳኝ ቅድመ ምርጫዎች አሸንፈዋል። ውጤቱ ሁለቱ ፓርቲዎች ለፕሬዚዳንትነት በእጩነት ለመቅረብ የሚያስችላቸውን የየፓርቲያቸውን እውቅና ለማግኘት ከፍተኛ ጠቀሜታ አለው ተብሏል። ጂም መሎን ይህንን ሱፐር ቱስዴይ በመባል የሚታወቀውን የትናንት ማክሰኞ ቅድመ ምርጫ ተከታትሏል። ሰለሞን ክፍሌ ዝርዝሩን ይዟል።
በ2016ቱ ፕሬዚደንታዊ ምርጫ ዘመቻ ትላንት ምሽት ለሪፐብሊካኑ ተወዳዳሪ ለዶናልድ ትራምፕ ታላቅ የድል ቀን ነበር። ትራምፕ ትላንት የተለያዩ ክፍለ ግዛቶችን ሕዝብ ድምፅ ያገኙ ሲሆን በሂደቱም ሪፐብሊካን ፓርቲያቸው ለፕሬዝደንትነት በእጩነት ሊያቀርባቸው የሚያስችለውን ታላቅ ምርታ አከናውነዋል። ለደጋፊዎቻቸው የድል ንግግር አሰምተዋል።
I'm a unifier. I know people are going to find that a little bit hard to believe, but believe me, I am a unifier. Once we get all
እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ህዝባችንን አንድ ማድረግ የምችል ሰው ነኝ። ይህንን ሁሉ ከፈጸመን በኋላ በአንድ ሰው ላይ ዘመቻ ማካሄድን እጀምራለሁ፣ ከሂላሪ ክሊንተን ጋር።
ሴናተር ቴድ ክሩዝ የሚወክሉትን ቴክሳስና ጎረቤቱን ኦክላሆማ አሸንፈዋል። እርሳቸውም ለደጋፊዎቻቸው ሲናገሩ ሌሎቹ በሪፐብሊካን ፓርቲ ውስጥ ለፕሬዝደንትነት በመወዳደር ላይ ያሉትን ዘመቻችሁን ትታችሁ ውጡና እኔ ብቻዬን ቢሊየነሩን ዶናልድ ትራምፕን ልቅጠም ሲሉ ጥሪ አቅርበዋል።
And after tonight, we have seen that our campaign is the only campaign that has beaten
ከዛሬ ማታ በኋላ ዘመቻችን ዶናልድ ትራምፕን ለማሸነፍ የቻለና ወደፊትም የሚችለው ብቸኛ ዘመቻ መሆኑን ለመገንዘብ ችለናል።
ሴናተር ማርኮ ሩቢዮ ትላንት ያሸነፉት በአንድ ክፍለ ግዛት ሚኔሶታ ብቻ ነው። ከዚያ በፊትም በተካሄዱ ቅድመ ምርጫዎች ብዙውን ጊዜ ወደ ኋላ ቀርተው ታይተዋል።
We are going to send the message that the party of Lincoln and Reagan and the presidency of the United States will never
የሊንከንና የሮናልድ ሬገን ፓርቲ እንዲሁም በዩናይትድ ስቴትስ ፕሬዝዳንቱ ስፍራ በምንም አይነት በፌዘኛ አርቲስት ሊያዝ እንደማይችል መልእክት እናስተላልፋለን።
ከዲሞክራቲክ ፓርቲው በኩል ምሽቱ የተጠናቀቀው በሂለሪ ክሊንተን ከፍተኛ ድል ነው። በበርካታ ደቡባዊ ክፍለ ግዛቶች ማሸነፋቸውም የፓርቲያቸውን ለፕሬዝደንትነት ውክልና ያለ ተቀናቃይ ለማግኘት በሩን በስፋት ከፍቶላቸዋል። የምርጫ ዘመቻቸውን አንዳንድ ትኩረትም ከወዲሁ ወደ ሪፐብሊካን ፓርቲው ተወዳዳሪዎች ላይ አድርገዋል። ይህም በደጋፊዎቻቸው የድል ንግግር ላይ ተስተውሏል።
The stakes in this election have never been higher. And the rhetoric we're hearing on the other side.
በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው። ከዚያኛው ወገን የምንሰማቸው ንግግሮች ደግሞ እንዲህ እንደሆኑ የወረዱበት ጊዜ የለም። አሜሪካን በእኛና በእነርሱ እያሉ ለመከፋፈል የሚያደርጉት ሙከራ ስህተት ነው። እኛም ሙከራቸው እንዲሰራ አንፈቅድም። አሜሪካን ወደ አንድነት እናምጣ፣ ክፍተቱን እንሙላ።
የቀድሞው ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቸኛው ዋና ተቀናቃኝ የቨርማንቱ ሴናተር በርኒ ሳንደርስ የግዛታቸውን ቨርማንት ጨምሮ በኦክላሆማ፣ ኮሎራዶ እና ሚኔሶታ አሸንፈዋል። በውድድሩ ለመቀጠልም ዝተዋል።
We are going to take our fight for economic justice, for social justice, for environmental
ለኢኮኖሚና ለማህበረሰባዊ ፍትህ እና ለአካባቢ ደህንነት ጥበቃ እንዲሁም ለዓለም ሰላም የምናካሄደውን ትግል በሁሉም የዩናይትድ ስቴትስ ክፍለ ግዛቶች እናደርሳለን።
ሁለቱ ፓርቲዎች ከሁለት ሳምንት በኋላ በሌሎች ትላልቅ የዩናይትድ ስቴትስ ክፍለ ግዛቶችም ይፈተናሉ። በመጪው ዓመት ዳር ወር ላይ ፕሬዝደንታዊ ምርጫ ከመካሄዱ በፊት ማለት ነው። ብዙ ሥራ ይጠብቃቸዋል። የትላንቱን ሱፐር ቱስዴይ ቅድመ ምርጫና ውጤቱን አስመልክቶ የፖለቲካ ሳይንስ ምሁር ግምገማ ሽተናል። በእርግጥ የትላንት አሸናፊዎች ሂለሪ ክሊንተንና ዶናልድ ትራምፕ እንደተዘገበው የየፓርቲያቸውን ውክልና ያገኙ ይሆን?
ዛሬ 120ኛው የአድዋ ድል በዓል እየተከበረ ነው። ከአዲስ አበባ ዘጋቢያችን ንጉሴ አክሊሉ ያደረሰንን ዘገባ መግቢያው በግጥም ነው የጀመረው።
ከታሪክ ማህደር ከነው ብቻ ሳይሆን ይገኛል ከነበር ያውም ብዙ ታሪክ አሳማኝ ቁም ነገር። ትናንትን ረስተን ዛሬም ብቻ ካልን እንደው በቁም ቀሪ ታሪክ አልባ ትውልድ እንሆናለን። ስለዚህ አይበጀንምና በታሪክ መደህየት በጣም ያስፈልጋል። ያለፈውን ማየት የዛሬን ለነገ ጠብቆ ማቆየት።
እናመሰግናለን ንጉሴ። ለሶስተኛ ጊዜ ብርቱ ወጣቶች ያከናወኑትን አንድ ታሪክ እንንገራችሁ። ለአንድ ወር ተኩል በእግራቸው ከአዲስ አበባ ተነስተው አድዋ የገቡ ለምን ራሳቸው ይነግሩናል። ንጉሴ አክሊሉ ነው ያወያያቸው።
አባቶቻችን አድዋ በእግራቸው እንደተጓዙ ይታወቃል። ወጣቶች የ46 ቀን እቅድ ይዘው ከዚህ ከአዲስ አበባ ከጣይቱ ሆቴል ተነስተው አሁን የት እንዳሉ ያጫውቱናል። ከነሱ ጋር እንወያያለን። ራሳቸውን በማስተዋወቅ ይጀምራሉ።
ያሬድ ሹመቴ ይባላለው። የዚህ ጉዞ ላለፉት 3 ዓመታት በአስተባባሪነት እየሰራው ያለው ነኝ። ዘንድሮም አስተባባሪ ሆኜ ጉዞውን እያካሄድኩ ነው ያለሁት።
ኃይለ ማርቆስ ገብረ ማርያም ይባላለው። የዚህ የሶስተኛ ዙር የአድዋ ተጓዥ ነኝ።
መቼ ነው እንዴት ነው የተነሳችሁት? እስቲ ባጭሩ ስንት ቀን ፈጀባችሁ? ባጭሩ ግለጽልኝ ያሬድ።
ጉዞውን የጀመርነው ጥር 9 ቀን ነው። በአጠቃላይ ሲቆጠር እስከ ዛሬዋ ቀን ድረስ 46 ቀናት ነው የፈጀው። በድል የተጠናቀቀው ጉዞ ነው።
ምን ያስቸገራችሁ ነገር ነበር? መንገድ ላይ የተቸገራችሁበት?
በዚህ ጉዞ ላይ ትንሽ አስቸጋሪ የሆነው ዘንድሮ ካለፉት 2 ዓመታት የዘንድሮ 3ኛው ዓመት በተለይ በአየር ንብረት ለውጡ ምክንያት ብዙ ቦታዎች የቅዝቃዜና የሙቀት ሁኔታዎች በጣም ተለያይተው በመሆኑ ብዙ ተጓዦቻችን ህመም ላይ ነበሩ። በመጨረሻ ግን ሁሉም በጤንነት መድረስ ችሏል።
ስንት ናችሁ ወጣቶቹ?
አጠቃላይ በዘንድሮ ጉዞ የተሳተፉ 12 ተጓዦች ናቸው። 2 ሴቶች አሉ። የ10 ወንድ ግምት ያላቸው።
እንዴት
ጥንካሬ ነው! ይበልጡናል እኮ
ጥንካሬ። አዎ።
በመጨረሻው ግን የሶሎዳ ተራራ አናት ላይ ወጥቶ የመጨረሻውን ክብር ለማስቀመጥና ሰንደቁን ለመስቀል 120 ሰዎች በጥቅሉ ተሳትፈዋል። የተለያዩ ከአዲስ አበባ በጣም በርካታ ሰዎች ነው የመጡት። የጉዞ አድዋ 1 ተሳታፊዎች፣ የጉዞ አድዋ 2 ተሳታፊዎች ከአክሱም ከዚሁ አካባቢና በአጠቃላይ ከአዲስ አበባም ጭምር በተለያዩ የትራንስፖርት አገልግሎቶች እየተሳፈሩ ሰዎች የተለያዩ ትልልቅ የንግስ በዓላት መጥተው ይህን በዓል ማክበር ችሏል።
ኃይለ ማርቆስ ገብረ ማርያም፣ እንደው የህዝቡ አቀባበል እንዴት ነበረ ስትመጡ? እስቲ ባጭሩ ግለጽልኝ።
በምንሄድበት ቦታ ሁሉ ጥሩ መስተንግዶና ጥሩ ፊት ነው የምንመለከተው። የጉዞ አስተባባሪያችን ያሬድ ሹመቴ ከፊት እየቀደመ አንዳንድ ነገሮችን መስተካከል ያለባቸውን ነገሮች ለእኛ አስፈላጊ የሚሆኑ ነገሮችን ኢንፎርሜሽን ይሰጣል። የሚስተካከሉ ነገሮችን ያስተካክላል። በአረፍንበት ቦታ የምናገኛቸው ኢትዮጵያውያን በተለየ ሁኔታ የተለየ አቀባበልና መስተንግዶ ነው የሚያደርጉልን። ባህልና ቱሪዝም ሰራተኞች ውጫሌ እንደዚሁ ልዩ መስተንግዶ ማረፊያችንም እስከ ምግባችን ድረስ ሁሉ አስተካክለው ከዛ በኋላ ኮረም ስንገባ ማይጨውም ስንገባ የራያ ቢራ አክሲዮን ማህበር እንደዚሁ ሆቴሉም እንደገና ደግሞ ምግባችንም በቃ የተለየ ደረጃ የጠበቀ ሆቴል ነው እንትን የሚሉን። በምሽብን አካባቢ ሁሉ ማደሪያ ፈልገን በምንጠይቅበት ጊዜ ያላቸው መኝታ ቦታ ለቀው እነሱ ወደ ሆነ ቦታ እየተጠጉ ለእናንተ ያልሆነ በሚል በኦሮሚያም ስናልፍ በአማራም ክልል ትግራይ ክልልም ስንገባ ሁሉም የተለየ መስተንግዶ ነበር የሚያደርጉልን። በኢትዮጵያዊነቴ የኮራሁበት ጊዜ ነው እና በጣም ደስተኛ ነኝ።
ይሄ ነገር ያሬድ፣ በመንግስት ደረጃ ምናልባትም በባህል ሚኒስቴር ደረጃ የታወቀ ነው። በመተሩበት ጊዜ አንዳንድ ችግር ደብዳቤ ይዛችኋለሁ፣ ወዴት ነው የምትሄዱ፣ ለምንድን ነው የምትሄዱት የሚል ጥያቄ አላጋጠማችሁም? እንደው ሰተት ብላችሁ ነው አድዋ የደረሳችሁት?
በሀገራችን ውስጥ በጣም ትልልቅ የሚባሉት ክልሎች የአማራ፣ የትግራይና የኦሮሚያ ክልልን አቆራርጠን ነው የምንሄደው። ከአዲስ አበባ ስንወጣ መጀመሪያ የምናገኘው የኦሮሚያን ክልል ነው። ከዛ በመቀጠል የአማራ ክልል፣ ከዛ ደግሞ የትግራይ ክልልን ነው የምናገኘው። እነዚህ ቦታዎች በሙሉ ወረቀት ሳይዙ በዚህ አይነት ሁኔታ በአጀብ በቁጥር ብዛትም በተመሳሳይ አልባሳትና በተለያዩ ሀሳብ ገላጭ ምልክቶች ይዞ ለመንቀሳቀስ እንዲሁ ዝም ብሎ ብድግ ብሎ ማድረግ አይቻልም። ይሄን ደግሞ ለማድረግ ህጋዊ ፍቃድ ያስፈልጋል። ህጋዊ ፍቃዱን ደግሞ ለመስጠት ባህልና ቱሪዝም ቢሮ በዚህ ላይ ትልቅ ትብብር አድርጎልናል። ያው ፍቃድ በመስጠት ማለት ነው። ከዛ ያለፈ ምንም አይነት ትብብር አላደረጉልንም፣ እኛም አንጠብቅም። ግን ይሄን በማድረጋቸው በጣም ምስጋና አለን ለነሱ።
ስለዚህ ምንም ችግር አልነበረም ማለት ነው። ቅድምም ኃይለ ማርቆስ ገልጾታል።
በየቦታዎች ላይ ብዙ የመንግስት ኃላፊዎች ያስቆማሉ። ማናችሁ? ምንድን ናችሁ? ወዴት ነው የምትሄዱት የሚል ጥያቄ ይጠይቃሉ። ከምንም በላይ ትልልቅ ጥያቄዎች የሚነሱት የያዝነው ባንዲራ አረንጓዴ፣ ቢጫ፣ ቀይ ከመሆኑ በተጨማሪ የፌዴራል መንግስቱ አርማ ውስጡ ያካተተ መሆኑን በተደጋጋሚ ይጠየቃል። እኛም ያንን ነው አድርገን ይሄድ ነው ፍላጎታችን። በእርግጥ በወቅቱ የዛሬ 120 ዓመት አድዋ ዘማቾች በሚሄዱበት ጊዜ የሄዱትን ባንዲራ ይዞ የመሄድ ፍላጎት አለን። ነገር ግን በህግ የተከለከለ በመሆኑ ያንን አይነት ቅርጽ ይዘን መሄድ አልቻልንም። እንፈልገዋለን ወደዛም ወደ ድሮ ወደ ቀደመው ነገር መመለስ። ከዚህ ውጪ ሁሉም ቦታዎች ጥያቄዎች አሉ። መልስ የሚሰጥልን እጃችን ላይ ያለው ደብዳቤ ነው ማለት ነው።
ያሬድ ምን ይመስል ነበር? እንደው ዛሬ እንግዲህ በዓሉ ላይ እዛው ተገኝታቸዋል፣ አክብራቸዋል። እስቲ እንደው የበዓሉን ገጽታ በአጭሩ ግለጽልንና በዚሁ እናብቃ።
ይሄ በዓል በዛሬው ዕለት በጣም በልዩ ሁኔታ ነው አድዋ ላይ የተከበረው። ላለፉት 3 ዓመታት ልዩ በዓል ስሜት እየተፈጠረ ነው። ብዙ ሰዎች ከአዲስ አበባ እንደ ንግስ በዓል ከተለያዩ አካባቢዎች እየመጡ አድዋ ላይ ማክበር እንደ ባህል እየሆነ መጥቷል። ዛሬ በጣም በደማቅ ሁኔታ ተከብሯል። አዲስ አበባም ቢሆን በፊት ከነበሩ በዓላት በሙሉ ደማቅ መሆኑን እየሰማን ነው። እዚህ አድዋ ያለው ደግሞ የበለጠ ስሜት የሚሰጠው ጀግኖች አባቶቻችን በተዋጉበት ይህንን ትልቅ ድል ባመጡበት ቦታ ላይ እንግዲህ ዋናው የነጻነት የአፍሪካውያን የነጻነት ማማ የሆነው የአድዋ ቦታ ላይ የማክበር ባህል እንግዲህ እየተጀመረ ነው። በጣም በልዩ ስሜትና በተለየ ድምቀት ነው ይሄ በዓል እየተከበረ ያለ።
ያሬድ ሹመቴ እንዲሁም ደግሞ ኃይለ ማርቆስ ገብረ ማርያም ለጊዜያችሁ አመሰግናለሁ። በጣም መልካም በዓል።
መልካም በዓል። በጣም አመሰግናለሁ። እንኳን አደረሳችሁ። እግዚአብሔር ይስጥልን።
በሰሜን አሜሪካ በርካታ ኢትዮጵያውያን የሚኖርበት ሞንጎምሪ አውራጃ መጋቢት ወር የአድዋ ድል በዓል ሆኖ እንዲታሰብ ወስኗል። ይህን ውሳኔ እንዲሰጥ ያስቻለውም የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው።
እንግዲህ መስታወት የ120ኛ ዓመቱን በዓል መታሰቢያ በማድረግ ስለሚከበረው የአድዋ በዓል ጽዮን ያዘጋጀችው ዘገባ አለ። የሰው ልጅ
ዛሬ የካቲት 23 ቀን 2008 ዓ.ም ልክ የዛሬ 120 ዓመት አድዋ ላይ ኢትዮጵያውያን ሁሉ በአንድነት ሆነው የኢጣሊያን ጦር መክተው ሀገሪቷን ከቅኝ ግዛት ያስለቀቁበት ዕለት ነው።
አድዋ በተለይም ለጥቁር ሕዝቦች ድል ሆኖ የቀረበ በዓለም አቀፍ ደረጃ ለነጻነት ለሚታገሉ ሕዝቦች በሙሉ አንቀሳቃሽ የሆነ ድል ነው። የኢትዮጵያ
አባቶቻችን እናቶቻችን የተሰዉበት ለሀገራቸው በአንድነት የሚያኮራ ለትውልድ የሚቆይ ድል የተጎናጸፉበትና ለእኛ የሚያጎናጸፉን ያስተላለፉልን ከፍተኛ ታሪክ ምልክት ነው።
በኖርዝ ካሮላይና ሴንትራል ዩኒቨርሲቲ የስዕል ኪነ ጥበብ መምህሩ ፕሮፌሰር አቻሜለህ ደበላ ናቸው። ኢትዮጵያውያኖች ከተለያዩ ግዛቶች በዘር ሳይለዩ በኢትዮጵያዊነታቸው ብቻ ሀገር ከሌለ ምንም ነገር እንደማይኖር የተገነዘቡ በአንድነት ተሰልፈው የተሳተፉበትና ድል የተጎናጸፉበት እንደሆነ ይናገራሉ።
በዓለም አቀፍ ደረጃ አውሮፓውያኖች በአፍሪካ ውስጥ በቅኝ ግዛት ሲገዟቸው የቆዩትን ያስደነገጡበት ከፍተኛ የኢትዮጵያውያን ድል ነው።
ስዊድን በሚገኘው ሎንድ ዩኒቨርሲቲ የታሪክና አርኪኦሎጂ ዶክትሬት ተማሪና ቀደም ሲል በአዲስ አበባ ዩኒቨርሲቲ በአርኪኦሎጂና ቅርስ አስተዳደር መምህር የነበሩት ቀሲስ መንግስቱ ጎበዜ ስለ አድዋ ድል እንዲህ ይላሉ።
ሀገርን ለመከላከል ከተከፈሉ የመስዋዕትነት ታሪኮቻችን ውስጥ አንዱ የአድዋ ጦርነት ነው።
የተከፈለውን መስዋዕትነት ተከፍሎ ለድል እንዲበቃ ያስቻለውም በኢትዮጵያውያን ዘንድ የነበረው ትልቅ የአንድነት የትብብርና የሀገር ፍቅር ስሜት እንደነበር ይናገራሉ። ሀገር የሚለው ለነሱ ትልቅ ትርጉም ነበረው ይላሉ።
አጥንታቸው ዘልቆ በደም ስራቸው ውስጥ የሚገኝ ስሜት ነበር ሀገር ማለት።
ሰሞኑን በዩናይትድ ስቴትስ በሜሪላንድ ግዛት በሞንትጎመሪ አውራጃ ይባል በየአመቱ የፈረንጆቹ መጋቢት ወር የአድዋ ድል ወር ተብሎ እንዲዘከር ወስኗል። አውራጃው ይህን ውሳኔ እንዲያሳልፍ ግፊት ያደረገው የኢትዮጵያዊነት ውርስና ቅርስ ማህበረሰብ የህዝብ ግንኙነት ኃላፊ አቶ ካሌብ አማረ ስለ ሁኔታው ሲናገሩ
ይህንን በዓል መዘከር በኢትዮጵያውያን ዘንድ ብቻ ሳይሆን በዚህ በአሜሪካን ውስጥም እንዲከበር በቂ የሆኑ መረጃዎች ስላሉ የጥቁር ህዝብ ምልክት በመሆኑ ይህንን ጥያቄ ኢትዮጵያዊነት ውርስና ቅርስ ማህበረሰብ ለሞንጎምሪ ካውንቲ ያቀረበ ይህንን ጥያቄ ላለፉት ጥቂት አመታቶች የሞንጎምሪ ካውንቲ ሲያብላላው ከቆየ በኋላ በስተመጨረሻው ይህን በዓል መከበር አለበት ብሎ አጸደቀና እንደሚታወቀው ፌብራሪ ነበር የታሰበው። ፌብራሪ የጥቁሮች መንዝ ተብሎ ነው የሚታወቀው፣ የጥቁሮች ወር በዚህ ሀገር ላይ። ስለዚህ ማርችን የአድዋ የድል በዓል ብሎ የወርሃ መጋቢት ስለሚሆነው
የአድዋ ጦርነት የድል ውጤት የማን ነው? በአዲስ አበባ ዩኒቨርሲቲ የታሪክና የኢትዮጵያ ስነ ጥበብ መምህር ለሆኑት አቶ አበባው አያሌው ያቀረብኩት ጥያቄ ነበር።
ድሉ የማን ነው ቢባል የምኒልክ ጦር ከአዲስ አበባ ከአድዋ አደባባይ አሁን ከቤተ መንግስት ወደ አቧሬ መሄጃ ካለችው ተነስቶ ጀምሮ ሲዘምት ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችን ሴትም ትልቅ ሚና ተጫውታለች፣ አስተዋጽኦ አድርጋለች። እና ድሉ የማን ነው ስንል ኢትዮጵያ በህብረት በመነሳቷ፣ ሁለተኛ ደግሞ ንጉሠ ነገስቱም በጣም የማስተዳደር ጥበብ ነበራቸው። ያንን አይነት አዋጅ በኢትዮጵያ ከዚህ በፊት እኔ ካየኋቸው የታሪክ ሰነዶችን አይቼም አላውቅም፣ ስኖርም ደግሞ እስካሁን ድረስ ሰምቼም አላውቅም። እና ከአዋጁ ጀምሮ እንደምንረዳው የአድዋ ድል የሁሉም የጸሎተኛውም፣ የመነኩሴውም፣ የቄሱም፣ የደካማውም፣ የሴቷም፣ የወንዱም፣ የፊት አውራሪውም፣ የራሱም፣ የደጃዝማቹ፣ የንጉሠ ነገሥቱም፣ የቴጌዋም ነው።
ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ ሾርት ዌቭ 2 በ15580 ኪሎ ሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንገኛለን። ውይይታችን ይቀጥላል።
እንግዲህ የዛሬው ዝግጅታችን ሲቀጥል የመጨረሻው ዘገባችን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ግዙፉን የአፕል ኩባንያ በሳን በርናርዲኖ በደረሰው የአሸባሪዎች ጥቃት ምርመራ ሲባል የአሸባሪዎቹን የስልክ ምልልስ ባለው የቴክኖሎጂ ብቃት በማውጣት ኤፍቢአይ ማለትም የዩናይትድ ስቴትስ የወንጀል ምርመራ ቢሮ የሚያደርገው ምርመራ ላይ እንዲተባበር የጠቅላይ አቃቢ ሕግ ባቀረበው ጥያቄ ዙሪያ ኮንግረስ ፊት ቀርበው በትናንትናው ዕለት የየበኩላቸውን ጉዳያቸውን አስረድተዋል። የዩናይትድ ስቴትሱ የወንጀል ምርመራ ቡድን አሸባሪውን ሰይድ ሪዝዋን ፋሩክ በአይፎን ያደረገውን የስልክ ምልልስ ለመስማት የአፕል ቴክኖሎጂን መጠቀም እንደሚፈልግ አስታውቋል። በሳን በርናርዲኖ ካሊፎርኒያ የአሸባሪው ፋሩክ እና ባለቤቱ 14 ሰዎችን እንደገደሉ ይታወሳል። እንግዲህ 22 ሰዎች ቆስለዋል በዚህ ጥቃት። መስታወት ዝርዝሩን ይዛለች።
የኤፍቢአይ ዋና መርማሪ ጄምስ ኮሚ ለዩናይትድ ስቴትሱ ምክር ቤት የሕግ ጉዳይ አስፈጻሚ ኮሚቴ እንደገለጹት በዲጂታል ቴክኖሎጂ በመጠቀም ሌሎች ወንጀሎችን ለመከላከል ከፍተኛ ሚና አለው። የካሊፎርኒያው ከፍተኛ ፍርድ ቤት አፕልን ይህን ቴክኖሎጂውን ለወንጀል ምርመራ ይጠቅም ዘንድ እንዲፈቅድ ህግ ካወጣ ለተለያዩ ወንጀሎች ምርመራ ከፍተኛ አስተዋጽኦ ይኖረዋል ያሉት የኤፍቢአይ ስራ አስኪያጅ ጄምስ ኮሚ ናቸው።
The San Bernardino case is about that case. It obviously highlights the broader issue.
በሳን በርናርዲኖ የተከሰተው ይህ ነው። የስልክ ምልልሱ መረጃ ቢገኝ ነገሮችን ያቀለዋል። የህግ አውጪ አዲሱን ህግ ቢያጸድቅ የተሻለ ነው። በወንጀል ምርመራ ጉዞ ውስጥ ጠቃሚ መረጃዎችን ማግኘት እንዲቻልና ምርመራው በአጥጋቢ ሁኔታ እንዲጠናቀቅ ይረዳል።
በሌላ ወገን የአፕል ኩባንያ አይፎን በሚጠቀሙ ደንበኞቻችን እምነትን እናጣለን ሲል ተከራክሯል። የድርጅቱ ጠበቃ ብሩስ ስዌል
The tool that we're being asked to create will work on any iPhone that is in use today.
የተጠየቅነው ቴክኖሎጂ በሁሉም አይፎን ላይ አሁን እየተጠቀምን ያለውን ቴክኖሎጂ ነው። በጣም ሰፊና ተመሳሳይ ነው። አንድን መስመር ብቻ ነጥሎ የሚከፍት አይደለም።
የኤፍቢአይ ጥያቄን ተግባራዊ ማድረጉ ከፍተኛ የመረጃ ቀውስ ሊያመጣ ይችላል ይላሉ የሳይበር ሴኩሪቲው ማርክ ሮበንተንግ ለቪኦኤ በሰጡት ቃል።
Once you get behind that principle, of course, it becomes very difficult for the U.S. government to argue that any other government shouldn't do the exact same thing.
ህጉ አንዴ ከወጣና ቴክኖሎጂውን መጠቀም ከጀመርን ለዩናይትድ ስቴትስ መንግስት እንደታሰበው ቀላል አይሆንም። ምክንያቱም ሌሎች ሀገሮችም ይህንን ቴክኖሎጂ ለመጠቀም የሚያግዳቸው ነገር አይኖርም። እንደ ቻይናና ሩሲያ ያሉ ሀገሮችን ማለቴ ነው። በጣም ከባድ ምርመራ የሚጠይቁ ወንጀሎች ስላሉ ነው ይህን ቴክኖሎጂ መጠቀም የተፈለገው። ከዛ ባለፈ ግን ወዳልተፈለገ ውስብስብ ዓለም አቀፍ አጣብቂኝ ውስጥ ልንገባ እንደምንችል አስቀድመን መረዳት ያስፈልገናል።
የዩናይትድ ስቴትስ ኮንግረስ በጉዳዩ ላይ አዲስ ህግ የሚያወጣ ከሆነ የአፕል መስሪያ ቤትና ኤፍቢአይ ፍጥጫቸውን ወደ ፍርድ ቤት ያዞራሉ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta, mama! Cuenta, mama! Cuenta, mama! Mama!
የምሽቱ የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ ላይ እንገኛለን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው መስታወት አድራጋውና
ሄኖክ ሰማግዜር ነን። ዲጄ ፋትሱ ሙዚቃዎቹን ሲመርጥልን አምሽቷል። ጽዮን ግርማ ዝግጅታችንን መርታለች። ሁላችሁንም እናመሰግናለን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ጋሻ በራቡያን እንስማ።
This program has come to you from the Voice of America, Washington.